Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ይሸጣል አዋሽ፣ ጉደር፣ ነጫረች እና ሀይላንድ ብቻ በሁለት ሰባት ዓመተ ምህረት 5000 ብር ተጣለበት። አቤቱታ ቀረበ። ከህዳር ጀምሮ 2000 ብር እንዲከፍል ተደረገ። አሁን የመጣበት 27000 ብር ነው። እንግዲህ ዘር ያሳዩ ከዚህ ውጭ ዋላ ላይ ነግር ያለው 4000 ብር ተጠሞበት ሂዝባይ ስለጠየቀ 7000 ብር ትከፍላለህ ተብሎ ወደ ልክ ነው የተገባው።
በቅርቡ የንግድ ቤቶች ላይ የተጣለውን ቀረጥ ግምት ተንተርሶ በአማራ ክልል በተለያዩ ከተሞች የንግድ ቤቶች ጉዳይ አስመልክቶ አቶ አዳነ ጥላሁን የሜአድ ዋና ጸሐፊና የህዝብ ግንኙነት ኃላፊ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
መያድና ሰማያዊ አቅደውት የነበረው ህዝባዊ ስብሰባ ያልተካሄደው በራሳቸው በፓርቲዎቹ ምክንያት ነው ሲል የአዲስ አበባ አስተዳደር ገለጠ። በዚህም ላይ ዝርዝር ዘገባ ይኖረናል። በኢትዮጵያ የሶማሌ ክልል የምግብ እጥረት መባባሱ 700 ሺህ ሰዎች የሚሆኑ በረሃብ አፋፍ ላይ እንደሚገኙ ኦክስፋም ዓለም አቀፍ የረድኤት ድርጅት ማስታወቁ፣ የሴራሊዮን መዲና ፍሪታውን ትላንት ከባድ ጎርፍና የመሬት መንሸራተት ባስከተለው የጭቃ ወንዝ በተጥለቀለቀችበት ወቅት የሞቱት ሰዎች ብዛት እስካሁን በታወቀው 300 መድረሱ ተገለጠ የሚሉት ከዋና ዋና ርዕሶች ውስጥ ናቸው። ሳምንታዊ ቅንብሮች ሐኪሙን ይጠይቁና ንግድና ምጣኔ ሀብትን በመልኩ ተሰናድተው በሁለተኛው አጋማሽ ክፍል ጊዜ ይጠብቋቸዋል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች፣ ከዛሬ ማክሰኞ ነሐሴ 9 2009 ዓ.ም ዝግጅታችን ጋር ተረኛ አስተናጋጆች አሉላ ከበደና
አዳነች ሳየንን ከፕሮግራም አቀናባሪያችን ንጉሱ ታምሬና ከስርጭቱ መሐንዲስ ጋር አብረናችሁ እናመሻለን። በቅድሚያ ግን የቀኑን ዜና እናነባለን። በኢትዮጵያ ሶማሌ ክልል የምግብ እጥረት በመባባሱ 700 ሺህ የሚሆኑ ሰዎች በረሃብ አፋፍ ላይ እንደሚገኙ ኦክስፋም ዓለም አቀፍ የረድኤት ድርጅት ጠቁሟል። የረድኤት ድርጅቱ እንደሚለው በሀገሪቱ ዙሪያ 8.5 ሚሊዮን የሚሆኑ ሰዎች የረሃብ አደጋ ሊገጥማቸው ይችላል። ካለፈው ጥር ወር አንስቶ በ30 ከመቶ ጨምሯል። የኢትዮጵያ መንግስትና የሰብአዊ ረድኤት ድርጅቶች ተባብረው በቅርቡ ባወጡት ዘገባ መሰረት በምግብ እጥረት ምክንያት ሰዎች ከመኖሪያቸው ይፈናቀላሉ፣ ካላቻ ጋብቻ ይከሰታል፣ ልጆች ትምህርት ያቋርጣሉ።
የሴራሊዮን መዲና ፍሪታውን ትላንት ከባድ የጎርፍና የመሬት መንሸራተት ባስከተለው መጥለቅለቅ የሞቱት ሰዎች ብዛት እስካሁን 300 መድረሱ ተገለጠ። የመድህን ሰራተኞች፣ ወታደሮችና ዘመድ አዝማድን ፍለጋ ሰዎች የጭቃውን ግግር እየቆፈሩ በመፈለግ ላይ መሆናቸው፣ የሞቱት ሰዎች ብዛትም ከአሁኑ ሊጨምር መቻሉን ባለስልጣናቱ አመልክተዋል። ይህ አደጋ ትላንት ማለዳ ላይ የደረሰው ለሰዓታት ያህል ከባድ ዝናብ ከወረደ በኋላ መሆኑ ተመልክቷል። በተለይም የተጎዳው ረጅነት የተባለው አካባቢ መሆኑን እማኞች ተናግረዋል። መንገዶች ሁሉ የጭቃ ማዕበል ወይም ወንዝ ነዋል ሲሉ እማኞቹ ገልጠዋል። እስካሁንም 2000 ያህል ሰዎች ቤት አልባ ለመሆን ተገደዋል። ሰዎች የዘመዶቻቸውን አስከሬኖች በጆንያ እየተሸከሙ ወደ ሆስፒታል ሲወስዱ ትላንት የመንግስት ቴሌቪዥኖች አሳይተዋል። ሌሎች ሰዎች ደግሞ የቤተሰቦቻቸውን አባላት ፍለጋ በጭቃ ውስጥ ሲቆፍሩ ታይተዋል። ወታደራዊ ሰራተኞች ሰዎችን በማትረፍ ተግባር እንዲረዱም ተመድበዋል።
በጽንፈኛው እስላማዊ ቡድን አልሸባብ የስልጣን ተዋረድ ሁለተኛው መሪ የነበረው ሰው ከድርጅቱ ወጥቻለሁ ይላል። አቡ ማንስር በመባል የሚታወቀው ሙክታር ሮቦ ዛሬ ይህን ያስታወቀው ሞቃዲሾ በሚገኝ ሆቴል ለጋዜጠኞች በሰጠው መግለጫ ነው። ከአልሸባብ የወጣሁት ከአምስት ዓመታትና 7 ወራት በፊት መሆኑንና የቡድኑ አባል አለመሆኔን ለሶማሊያ ሕዝብና ለዓለም አቀፍ ማህበረሰብ ለማሳወቅ ፈልጋለሁ ሲል በተዘጋጀ መግለጫ አስታውቋል። የወጣሁት በርዕዮተ ዓለም አኳያ ልዩነትና አለመግባባት ስላለ ነው። ለሃይማኖቱም ሆነ ለህዝቡ እንዲሁም ለሀገሪቱ አይጠቅምም ሲል ገልጿል። አያይዞም የቀድሞው የአልሸባብ ባለስልጣን ከሶማሊያ መንግስት ጋር እየተነጋገረ እንደሆነ አመልክቷል። ለዘላቂ ሰላም መንገድ እንከፍታለን የሚል ተስፋ አለኝ ብሏል። ሮቦ ባለፈው እሁድ በካቡል ክልል ለሶማሊያ መንግስት እጁን የሰጠው የሱ ሚሊሻዎችና የአልሸባብ ተዋጊዎች ለበርካታ ቀናት ያህል ከባድ ውጊያ ካካሄዱ በኋላ ነው። ለአምስት ዓመታትና 7 ወራት ያህል ጫካ ውስጥ ነበር የምኖረው። አልሸባብ ጥቃት ከፍቶብኛል። ሊገድሉኝ ፈልገው ነበር፣ ይሁንና ራሴን ለመከላከል ትያለሁ ሲልም ተናግሯል። የዚምባብዌ ቀዳማዊት እመቤት ግሬስ ሙጋቤ ባለፈው እሁድ ጆሃንስበርግ በሚገኝ የቅንጦት ሆቴል ውስጥ አንዲት ወጣትን በመደብደብ ተከሰው በደቡብ አፍሪካ ፍርድ ቤት እንዲቀርቡ ፖሊሶችና ጠበቃቸው እየተደራደሩ መሆናቸው ተገልጿል። ግሬስ ሙጋቤ በራሳቸው በፖሊስ ፊት መቅረባቸውና በመተባበራቸው አልታሰሩም ሲሉ የደቡብ አፍሪካ የፖሊስ ኃላፊ ፊኬሌ ሙቦሉሉ ቀደም ሲል ተናግረው ነበር። የ52 ዓመት ዕድሜዋ የፕሬዚደንት ሮበርት ሙጋቤ ባለቤት ሆቴል ውስጥ የሙጋቤን ወንድ ልጅ ለማየት የሄደችውን ጋብርኤላ ኤንግልስ የተባለችውን የ20 ዓመት ዕድሜ ወጣትን ደበደቡ ተብለው ነው የተከሰሱት። የማህበራዊ ሚዲያ ያወጣው ምስሏ ጭንቅላቷ እንደተፈነከተ ያሳያል። ሙያዊ ሞዴል እንደሆነችም ገልጿል። ግሬስ ሙጋቤ 93 ዓመት ዕድሜ ከሆናቸው ባለቤታቸውን ይተካሉ የሚል ግምት አለ። ዚምባብዌ እንደ አውሮፓ አቆጣጠር በ1980 ዓ.ም ከቅኝ አገዛዝ ነጻ ከወጣችበት ጊዜ አንስቶ ለ37 ዓመታት ያህል ማለት ነው ሀገሪቱን ሲገዙ ቆይተዋል።
የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዘረኝነት የክፋት ስራ ነው ሲሉ ባለፈው ቅዳሜ በቨርጂኒያ ክፍለ ግዛት ሻርልስቪል ከተማ ላይ በነጮች የበላይነት የሚያምኑ ጽንፈኛ ቡድኖች የፈጸሙትን ተግባር አወገዙ። ግጭቱ ከተፈጸመበት ጊዜ ወዲህ ለመጀመሪያ ጊዜ የናዚ ደጋፊዎች ኩክላክስ ክላንና በነጮች የበላይነት የሚያምኑ የሚሉትን ቃላት በስም የጠቀሱት ለመጀመሪያ ጊዜ ነው። ወንጀለኞችና አሜሪካውያን የሚያምኑበትን ሁሉ የሚጻረሩ እኩዮች ናቸው ብለዋል። ማንኛውም ቻርልስቪል ላይ በዘረኝነት ዓላማ የተጠመደ ወይም የተመሰረተ ግጭት የፈጸመ ሰው ተጠያቂ ይሆናልም ሲሉ ገልጠዋል። በከተማይቱ የተፈጸመው ተግባር አስከፊ ጥላቻን፣ ዘረኝነትንና ኃይልን የመጠቀምን ሁኔታ ያንጸባርቃል ብለዋል ፕሬዚዳንቱ። ትራምፕ ይህን ያሉት ድርጊቱ እንደተፈጸመ ወዲያውኑ ቆስቋሾቹን ቡድኖች በስም ጠቅሰው ባለማውገዛቸው በሁሉም የፖለቲካ አቅጣጫዎች ወይም የፖለቲካ አባላት ከተነቀፉ በኋላ ነው። ኋላ ላይ ሰፋ ያለ ዝርዝር ዘገባ ይኖረናል።
የጃፓን ጠቅላይ ሚኒስትር ሽንዞ አቤ እሳቸውና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ቅድሚያ የሚሰጡት ተግባር ሰሜን ኮሪያ የኒውክሌር ሚሳይሎች እንዳትተኩስ ማቆም እንደሚሆን ተስማምተናል ብለዋል። አቤና ትራምፕ ዛሬ ስምምነት ላይ የደረሱት በስልክ በመነጋገር እንደሆነ የጃፓኑ መሪ ቶኪዮ ላይ ለጋዜጠኞች ተናግረዋል። ሁለቱ አጋር ሀገሮች የተስማሙት የሰሜን ኮሪያው መሪ ኪም ጆንግ ኡን የዩናይትድ ስቴትስ የፓሲፊክ ግዛት በሆነችው ጓም ላይ ሚሳይል መተኮሱን አቆያለሁ ባሉበት ወቅት ነው። የአሜሪካ ድምፅ ሬዲዮ ዘጋቢ ማይክል ብራውን በዋሽንግተን ያጠናቀረውን ዘገባ አዲሱ አበበ ባጭሩ ያቀርበዋል።
ጉማ የሚገኙ የዩናይትድ ስቴትስ ባለሥልጣናት ከሰሜን ኮሪያው በተሰማው ዜና ተበራተዋል። ዜናው ባለሥልጣናቱ ለችግሩ ወታደራዊ መፍትሄ ለመስጠት የነበራቸውን እቅድ እንዲያዘገዩም አድርጓቸዋል።
We're happy that he has taken a look at their plans, as he said.
Kim Jong-un በተናገሩት መሰረት በጓም ላይ ያነጣጠሩትን ዛቻ እንደገና ለመመርመር በመወሰናቸው ተደስተናል። በዚሁ መሰረት በቅርብም ይሁን በሌላ ጊዜ የሚሳኤል ሙከራ ወይም የመተኮስ እቅድ እንደማይኖር ነው የምንረዳው።
ባለስልጣናት የሰሜን ኮሪያው መሪ ጓም ላይ ወታደራዊ እርምጃ እንደማይወስዱ ይፋ የሆነው ዜና ነገሮችን አይለውጠውም ይላሉ። የ23 ዓመቱ የአካባቢው ነዋሪ ዶሚኒክ ማላሪ ሲናገር ዩናይትድ ስቴትስ ተገቢ ጥበቃ ስለምታደርግልን ምንም ስጋት አላደረብኝም ብሏል። በቂ መከላከያ ስላለንና ለዚህም በርካታ ገንዘብ ስለምናወጣ ምን ይመጣብኝ ይሆን ብዬ የሰጋሁበት አንድም ጊዜ የለም በማለትም ጨምሮ ተናግሯል። የኮሪያው መንግስታዊ ዜና አውታር እንደዘገበው ከሆነ ደግሞ ዩናይትድ ስቴትስ አሁን በያዘችው ሁኔታና በምትገልጠው መልኩ በኮሪያው ባህረገብ መሬት አካባቢ የግዴለሽነት ተግባሯን ከቀጠለች ፕሬዚዳንቱ ኪም ጆንግ ኡን ያቀዱትን የሚሳኤል ተኩስ ሊገፉበት ይችላሉ። ከዚህ ቀደም በደቡብ ኮሪያና በዩናይትድ ስቴትስ ጦር ኃይሎች መካከል የሚካሄደው ወታደራዊ ልምምድ ሰሜን ኮሪያን አናዷታል።
በመጨረሻም የኢራን ፕሬዝደንት ሐሰን ሩሃኒ ሀገራቸው የኒውክሌር ፕሮግራሟን በሚመለከት ከሁለት ዓመታት በፊት በተደረገው ዓለም አቀፍ ስምምነት መጽናቱን ትመርጣለች። ይሁንና ዩናይትድ ስቴትስ በዛቻና በማዕቀብ መጣል ዘመቻዋ ከቀጠለች ኢራን የኒውክሌር ፕሮግራሟን እንቅስቃሴ ከስምነቱ በፊት ከነበረው ደረጃ በበለጠ ልታራምድ ትችላለች ሲሉ ተናግረዋል። ሩሃኒ ለሀገራቸው ምክር ቤት ባደረጉት ንግግር በቴሌቪዥን የታየ ሲሆን ዩናይትድ ስቴትስ ጥሩ አጋር አይደለችም ብለዋል። ወደ ዛቻና ማዕቀብ መጣል ቋንቋ መመለስ የሚፈልጉት ወገኖች ያለፈው ቅዠታቸው እስረኞች ናቸው፣ ራሳቸውን የሰላምን ጥቅም ይነፍጋሉ ሲሉ ሩሃኒ አስገንዝበዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና
አዳነች ፍስሐዬ ነን። በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
አሁን በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አቢስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከሚቀርቡ ዝግጅቶች አንዱን ለቅምሻን በለው።
መንግስት አሁን ይደራደራለሁ፣ ምሰኞችን አስራለሁ ምናምን ይላል። ይህ ግን ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልሽ ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠብቧል።
የቀድሞ የአንድነት ፓርቲ አመራር አባላት ዳንኤል ሽበሺና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጅ ስር ከታሰሩ ከዘጠኝ ወራት በኋላ በዋስትና መለቀቃቸው ተገልጧል። በኋላ በሁለተኛው አጋማሽ ላይ ዝርዝር ዝግጅቱን ይዘን እንቀርባለን። አሁን ወደ ዕለቱ አብይ ርዕስ በቅርቡ በንግድ ቤቶች ላይ ተጣለውን የቀረጥ ግምት ተንተርሶ በአማራ ክልል በተለያዩ ከተሞች የንግድ ቤቶች ጉዳይ ከመያድ ዋና ጸሐፊና የሕዝብ ግንኙነት ኃላፊ ካቶ አዳነ ጥላሁን ጋር የተካሄደ ቃለ ምልልስ ለምሽቱ አብይ ርዕስ ተጠናቅሯል። አቶ አዳነ ጥላሁን፣ ባለፈው ሳምንት በተለያዩ ንግድ ድርጅቶች ላይ ጣለውን የቀረጥ ግምት ተንተርሶ ትናን ወረዳ በባህር ዳር፣ ብቸና፣ ደብረታቦር እንዲሁም ዋድላ ወረዳ የግብር አጣጣሉ የፈጠረውን ስሜትና የንግድ ድርጅቶች መዘጋታቸውን በባህር ዳር በርካታ ሰዎች መታሰራቸውን ጨምሮ ገልጠውልን ነበር። እስኪ መሰንበቻውን ያለውን ሁኔታ በመመልከት እንጀምር። ሰሞኑን ያለው ሁኔታ ምን ይመስላል? ባጭሩ
በጣም አሳጥሬ ለመንገር እነዚህ ወዘረ ዘለካቸው አካባቢዎች ላይ ትናንትና ሱናን ወረዳ ላይ ዝግም ለነበር አውቃለሁ። ሱናን እና ሰባት ሰዎች መታሰራቸውንም አውቃለሁ። ከዛ ውጭ ያሉት ለምሳሌ ባህር ዳር ዛሬ አልፋሶ ሱቆች የተዘጓሉ እንደተከፈተም አለ። እንደገና እነዚያ የታሰሩት ሰዎች የድብ አንበሳ ሆቴል ባለቤት ጨምሮ 5 ቀን የጊዜ ቀጠሮ ተጠይቆባቸው ማረቢያ ቤት ናቸው። የዋስ መብታቸው ይጠበቃል ተብሎ ነበር፣ እንዳልተጠበቀ ነው ባለኝ መረጃ። ትናንት ሱናን ወረዳ ላይ 7 ሰዎች እስከ ትናንት ድረስ ታስረዋል። ዛሬ ኢንፎርሜሽን የለኝም። ቢቼና ትናንትና ስራ ጀምረዋል፣ ግን ግብሩን አቤቱታው እስካልተነሳልን ድረስ አንከፍልም የሚል ይሄ እንትን አለ። በጥቅል ስታየው በአማራ ክልል ብዙ ችግሮች አሉ። እንደ ማየት ግብር መክፈል የዜግነት ግዴታ ነው እናውቃለን፣ ግን ፍትሃዊ አይደለም ነው። ለምሳሌ ወልዳ መናኸሪያ የሚባል አንድ አካባቢ አለ። አርከበ ሱቅ የሚባል እነዚህ ኮንቴይነሮች አሉ። እዚያ አካባቢ ላይ አንድ የሸቀጣ ሸቀጥ ነገር በአመት የሚከፍለው 2000 ብር ነው። 18000 ብር ነው የተጣለበት። እግዚአብሔር ያሳይ። ከ2000 ብር እንግዲህ 18000 እስካለፈው አመት 2000 ብር ነው።
አሁን 18000 ብር ተጣለባቸው።
18000 ብር ነው የተጣለበት። በትክክል እርግጠኛ ሆኜ ነው የምነግርህ። አንድ በል ሁለተኛ፣ እዚያው ኮንቴይነር መናኸሪያ አካባቢ ሻይ ቤትና ሽሮ ጾም ምግብ የሚሸጥ አንድ ሰው አለ። እስካሁን ይከፍል የነበረው 3030 ብር ነው። የአሁኑ የተጣለበት 18570 ብር ነው። እዚያው ኮንቴይነሩ አጠገብ ሶስተኛ ሰው መጠጤን ይሸጣል። አዋሽ፣ ጉደር፣ ነጫረጭ እና ሀይላንድ ብቻ በ2007 ዓ.ም 5000 ብር ተጣለበት። አቤቱታ ቀረበ። ከህዳር ጀምሮ 2000 ብር እንዲከፍል ተደረገ። አሁን የመጣበት 27000 ብር ነው። እንግዲህ ጊዜ ያሳይህ። ከዚህ ውጭ ዋድላ ላይ ነግሬሃለሁ። 4000 ብር ተጠለበት ይግባኝ ስለጠየቀ 7000 ብር ትከፍላለህ ተብሎ ወደ ልክ ነው የተገባው። 7000 ብር ብሎበት አንድ ቅመማ ቅመም ነጋዴ አቤቱታ ቢያቀርብ 12000 ብር ነው። እና ጥቅል ሲታይ አሁን ይህም አቤቱታ እና የግብር አተማመኑ ትክክል አይደለም ነው ያለው። ይስተካከል የምልኛ እንደ ፓርቲ ግን በመንግስት ደረጃ ላይ በተለይ የአማራ ክልል መንግስት ይሄንን የህዝብ አቤቱታ አዳምጦ መፍትሄ መስጠት አለበት የሚል ያለን። የህዝብ አቤቱታ ግን ቢሰማ ይገባል። እግዚአብሔር እንደ እስከ 2000 ብር 18000 ብር ይገባል።
አሁን የሚነግሩን በጣም ከፍተኛ ለውጥ ያለው ነው። ከአመት በፊት 2000 ብር የተጣለበት ሰው 18000 ብር፣ 3030 ብር የተጣለበት ሰው 18570 ብር፣ ወደ 2000 ብር ወርዶለት የነበረ ሰው 27000 ብር። ንጽጽሩ ከግምት ውጭ የሆነ ነው። የሚያነሷቸው እነኚህ በጣም አነስተኛ የንግድ ድርጅቶችን ነው፣ ጥቃቅን ነገሮችን የሚሸጡ። ምንድን ነው የሚሰጠው ምክንያት? ይህን ያህል የተጋነነ ገቢ ካለፈው አመት በአሁኑ አመት አግኝተዋል ነው? የዋጋ ግሽበትን ምክንያት አድርጎ የተለመደ ነው፣ መጠነኛ ጭማሪ ይደረጋል። የተለየ ገቢም ባይኖራቸው ሰዎች ግን እንዲህ አለ የማይገናኝ አይነት ምንድን ነው የሚሰጠው ምክንያት ለዚህ ግብር ተመን ጭማሪ?
ለእኔም እንቆቅልሽ ነው። በጣም ይቅርታ አድርግልኝና ይህንን ጥያቄ እኔ እነሱን ባለስልጣኖችን ብትጠይቃቸው የህዝብ አቤቱታ በሚገባ አዳምጡ እያምሪ የምንለውም ለዚህ ነው። እስኪ ይህንን ጥያቄ ለጠየቀ መልስ መስጠት ነበረብኝ። ዞሮ ዞሮ ግን ከእኔ ይልቅ ወደ እነሱ ወደ ኃላፊዎቹ ብገፋው ነው ደስ
የሚለው። እርስዎ የሚሰጡት መልስ አይደለም የተነገረ እናንተ ጋር የደረሰ መረጃ ካለ ነው።
እና በጣም የሚደርስ የታለች 3500 ብር የተጣለባት የጀበና ቡና ነው የምትሸጠው። አሁን ይህች ሴት ካልኩሌት ስናደርገው ብታይ 3500 ብር በቀን ታገኛለሽ ብሎ 5 ብር ነው የሚሸጠው። 7800 በቀን ትሸጫለሽ ማለት ነው። ዝጣ አድርግ እንጂ ሌላ አንድን ትል 1500 ብር የተጣለበት ጸጉር የሚያስተካክል ልጅ አለ። ያ ጸጉር አስተካካይ እዚህ አዲስ አበባ ያለ ምሳሌ ልስጥ። ያ ጸጉር አስተካካይ የተጣለበት 1500 ብር ነው። እግዚአብሔር ያሳይ። ይሄ ልጅ አሁን ይህንን ለማግኘት በቀን 80 ሰው ማስተናገድ አለበት። 80 ሰው ማስተናገድ አይደለም ምንም አምር ቢሆንብሽ በቀን 22 ሰዓት መስራት አለበት። በ20 ብር ሪሰርች ብለና በ18 ብር ስለሆነ እና እንደዚህ አይነቶቹ ከሎጂክ ውጭ የሆኑ ነገሮች ናቸው። እና ይሄ ከምን ተነሳ የሚለው በጥቅል ግን እኛ ስናየው ይሄ ሰጣ አይደለም። ሌላው የሚገርም ነገር ረባካች ይሄ ነገር ስንል ምንድን ነው የሚለው የሀገር ገጽታ እያበላሻች እየተባለ ወገድን ወደ ተቃዋሚዎች ነው እየገፉት ያሉት። ሲፈልጉ በጸረ ሰላምነቱ ይፈልጉና ወዘተ ወዘተ። ግን ያ አይደለም። እንደውም ኢህአዴግ ይህንን ሁኔታ ወደ ራሱ ነው ማድረግ ያለበት። ይሄ ትክክል ነው አይደለም ብሎንት ማድረግ ያለበት።
አቶ አዳነ ጥላሁን የመኢአድ ዋና ጸሐፊና የህዝብ ግንኙነት ኃላፊ አብሮት የሚቀርቡ ከተቃዋሚው ጋር ቀርበው በዚህ ጉዳይ ላይ መከራከር መነጋገር የሚፈልጉም ከተሳካ መልሰን እንጋብዞታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
ምንም በጣም አመሰግናለሁ። ህዝብ ስለሆነ እያለቀሰ ያለው ለህዝብ እስከ ቆምን ድረስ ደግሞ እኛ የህዝብ መብት ማስከበር አለብን። እስካለ ድረስ በፈለጉት ሰዓት እንከራከራለን ባሉ እኛም ዝግጁ ነን።
አድማጮች፣ እንደ መሰንበቻ ሁሉ የንግድ ቤቶቹን እስር ጨምሮ በአነጋጋሪው የቀረጥ ተመንና ተያያዥ ርዕሰ ጉዳዮች ዙሪያ የመንግስቱን እርምጃ አስመልክቶ የክልሉን ባለስልጣናት ምላሽ ለማግኘት ሳምንቱን በሙሉ ዛሬ ለስርጭታችን እስከገባንበት ሰዓት ድረስ ያደረግነው ሙከራ አልተሳካም። የክልሉም ፕሬዚዳንት አቶ ገዱ አንዳርጋቸውን፣ ምክትላቸውን አቶ ሙሉ አለምን፣ የኮሚኒኬሽን ጽህፈት ቤት ኃላፊዎችና ሌሎች በተከታታይ ያደረግነው ሙከራ እስከዚህ ሰዓት አልተሳካም። አሁንም ጥረታችንን እንቀጥላለን። በሌላ ተያያዥ ዜና በአምቦ በተመሳሳይ በርካታ ነጋዴዎች መታሰራቸው ተገለጠ።
እስር ቤት የገቡ ሰዎች አሉ። ሆቴል ያላቸው፣ ሱቅ ያላቸው፣ ብዙ ንብረት ያላቸው ሰዎች ወደ እስር ቤት ተላልፈዋል። የዞኑ ዋና ኃላፊ አምቦ ወረዳ ዞን ኃላፊው ነው ትዕዛዙን ያወጣው። ምክንያቱ ተዘግቶ ነበረ ለአንድ ሳምንት። ሱቅ፣ ሆቴል፣ አንዳንድ ነገሮች ተዘግተው ነበረ። እነዚህ አሁን ስማቸው ንጉሴ ጅሬሳ፣ አብዛኛው ሆቴል ያላቸው ሰውን ማስተዳደር የሚችሉ 60 ሰዎች ናቸው። ወጣት 30 ሰው፣ ንብረት ያለው ሰው ሱቅ፣ ሆቴል፣ አንዳንድ ነገር ያላቸው ሰዎች ባለሀብቶች 60 ሰዎች ናቸው። አጠቃላይ 90 ናቸው። ዛሬ ወደ አዳማ ክልል ላይ ነው የተጫኑት።
አድማጮች፣ የኦሮሚያ ክልል ባለስልጣናትና የአምቦ ከተማ ኃላፊዎችን እንዲሁ አነጋግረን ለማቅረብ እንሞክራለን።
መኢአድና ሰማያዊ ፓርቲ አቅደውት የነበረው ህዝባዊ ስብሰባ ያልተካሄደው በራሳቸው በፓርቲዎቹ ምክንያት እንደሆነ የአዲስ አበባ አስተዳደር አስታወቀ። ፓርቲዎቹ ህዝባዊ ስብሰባውን ለማካሄድ የሚያስፈልጉ የተለመዱ ሂደቶችን ተከታትለው አላጠናቀቁም ነው ያለው። ዘጋቢያችን እስክንድር ፍሬው ተከታዩን ዘገባ ልኳል።
የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያ ይሁን የነበረው የአዳራሽ ውስጥ የፖለቲካ ስብሰባ አልተካሄደም። በወቅታዊ ጉዳዮች ላይ ለመወያየት በሚል የጠሩትን ህዝባዊ ስብሰባ ከትናንት ወዲያ እሁድ ሊያካሂዱ የነበሩት ሁለት ተቃዋሚ ፓርቲዎች ናቸው። መያድና ሰማያዊ። ህዝባዊ ስብሰባው ያልተሳካው የአዲስ አበባ አስተዳደር ለጥያቄያቸው ምላሽ ባለመስጠቱ መሆኑን ሁለቱ ፓርቲዎች ትናንት በሰጡት መግለጫ ጠቅሰዋል። በቅድሚያ አንድ የህዝባዊ ስብሰባ እውቅና መጠየቂያ ደብዳቤ በጋራ ማስገባታቸውን የገለጹት ፓርቲዎቹ ያ እንደማይቻል እንደተነገራቸው አስረድተዋል። በተነገራቸው መሰረት በተናጠል ሁለት ደብዳቤዎች ማስገባታቸውንም ጠቁመዋል። አስተዳደሩ ግን ለነዚህ ደብዳቤዎች ምላሽ አልሰጠንም ነው ያሉት። ዛሬ ለአሜሪካ ድምጽ አስተያየት የሰጠው የአዲስ አበባ አስተዳደር በተቃዋሚዎቹ የተሰጠው መረጃ እውነታውን እንደማያንጸባርቅ አስታውቋል። በአስተዳደሩ የከንቲባው ጽፈት ቤት ኃላፊ አማካሪና የሰላማዊ ሰልፍና ስብሰባ ፈቃድ ክፍል ተወካይ ኃላፊ አቶ ተስፋ ዋቅጅራ እንዳሉት ህዝባዊ ስብሰባው ያልተካሄደው በራሳቸው በፓርቲዎቹ ምክንያት ነው። ለየብቻ አንዳንድ ደብዳቤ እንዲያስገቡ መጠየቃቸው እውነት መሆኑን አቶ ተስፋ ተናግረዋል። ጥያቄው በአንድ ደብዳቤ፣ በሁለት አርማ፣ በሁለት ማህተምና በሁለት ፊርማ የቀረበበት ሁኔታ ተገቢ ያለመሆኑን ነው የገለጹት። ሁለተኛው ደብዳቤ ግን ፓርቲዎቹ በትክክልና ለየብቻ ጽፈው ማስገባታቸውንም አቶ ተስፋ ተናግረዋል። ይህም ሆኖ ፓርቲዎቹ ቀሪዎቹን ሂደቶች አልተከታተሉም፣ አላጠናቀቁም ሲሉ ነው የሚያብራሩት።
እዚህ መልክ በሁለተኛ ቀን ላይ በሰውላኩ የመጀመሪያ ቀን አቶ የሺዋስ እዚህ ነበረ፣ ከሱ ጋር ተነጋግረን እንዲዳርገን ቀይረን እናመጣለን ብሎ ነው ሄደው። በዛ መልክ ደብዳቤውን ለየብቻቸው ላኩ። ለየብቻቸው ሲልኩ ደግሞ
ለየብቻቸው ማለት በሁለት አርማ፣ በሁለት ማህተም፣ በሁለት ደብዳቤ መጣ።
ሁለት ደብዳቤ ለየግል መጣ። ለየግሉ ሲመጣ ደግሞ ለሁለቱም ደብዳቤ ሰማያዊ ፓርቲ የራሱ የሆነ ሶስት ሰው የታደሰ የቀበሌ መታወቂያ ያለው ስብሰባውን ሊያስተባብር የሚችል ሶስት ሰው ይዞ መጥቶ ፍቃዱን መውሰድ ሲችል ደብዳቤውን እዚህ ጥሎ ያው ከጠየቅን በቃ እንደ ተፈቀደልን ይቆጠራሉ ከሚል ሳቤ ሊሆን ይችላል። ተመልሰው መጥቶ ደብዳቤያቸው ምን እንደደረሰ ያልጠየቁም እንጂ ለየግላቸው ሲጠይቁ ሊሰጣቸው የሚችለው ስብሰባውን የሚያስተባብር ሶስት ሰው መጥቶ ፈርሞ ኃላፊነት ወስዶ ደብዳቤ ወስዶ ይሄዳል። ልክ በራሳቸው እጅ ደብዳቤው ከገባ በኋላ ነው ስብሰባውን ማካሄድ የሚችሉት። ይህን ፕሮሰስ አላካሄዱም እነዚህ ሰዎች መጥተው ደብዳቤ ጥሎ ከመሄዱ ውጭ ይህን ፕሮሰስ ሳያካሂዱ የአዲስ አበባ ከተማ አስተዳደር አደናቀፈብን ቢሉ በእኛ ዘንድ ተቀባይነት ያለው አይደለም። ምክንያቱም ፎርማሊቲውን አሟልተው መውሰድ የሚገባቸውን ደብዳቤ ወስደው ስላልሄዱ ማለት ነው።
እንጂ ሶስት ሰዎች በአካል ቢመጡ እና ሂደቱን ቢጨርሱ ደብዳቤውን ካስገቡ በኋላ እውቅና ያገኝ ነበረ፣ ህዝባዊ ስብሰባው ነው እያሉኝ ያሉት። በመብራት ኃይል መካሄድ ይችል ነበር የእሁዱ ስብሰባ።
በትክክል ይችላሉ። እነሱ ደብዳቤ ያስቀመጡ እንጂ ምን ቅድመ ሁኔታ ማሟላት እንደሚገባቸው ጠይቀውን ያንን አላሟሉ። ስብሰባ ሲያካሄድ ደግሞ ስብሰባ ጠያቂው ክፍል ስብሰባውን የሚያስተባብር ሶስት አካላት መጥተው መታወቂያቸውን ኮፒያ ሲይዘው ፈርመው ደብዳቤ ይዘው ይሄዳሉ። በፎርም ነው ደብዳቤ ሞልተን የምንሰጣቸው። ፈርሜ ማህተም ተደርጎበት ደብዳቤውን ይዘው ከሄዱ በኋላ ለጸጥታ ስራ ራሱ ሊያግዟቸው የሚችሉ አካላትም አውቀውት እዛ አካባቢ ላይ ሌላ ችግር እንዳይፈጠርም ጭምር ታዘው ነው ስብሰባውን ማካሄድ የሚችሉት። ይህም ፕሮሰስ ስላላካሄዱ እነሱ በዚህ ፕሮሰስ ውስጥ ባላለፉበት አዲስ አበባ ከተማ አስተዳደር አደናቀፈብን ብለው ቢያወሩ ተቀባይነት የሚያገኝ ጉዳይ አይደለም።
አቶ ተስፋ ግን እናንተስ ልታገኛቸው ሞክራችኋል? ለምሳሌ ኑና ሶስት ይዛችሁ ኑና
መጀመሪያ አስቀድመን በዚህ መልክ አስተካክላችሁ ቅረቡ ብለናቸው ነው የሄዱት። ለእነዚህ ሰዎች እኮ ይሄ ጉዳይ ለመጀመሪያቸው አይደለም። ቀደም ሲልም ስብሰባ ፈቃድ ወስዶ ሲያካሂዱ የነበረው ጉዳይ ነው። አዲስ ስርዓት አይደለም የተፈጠረው። ድሮ የነበረው ስርዓት ነው አሁንም እየሰራ ያለው። አዲስ የፈጠርነው ነገር የለም። አሁን
ፓርቲዎቹ ትናንት ያነሱት ነጥብ ሁለት ተቃዋሚ ፓርቲዎች በጋራ ስብሰባ መጥራት አይችሉም የሚል ሁኔታ ነው ያየ ነው። በአስተዳደሩ በኩል በጋራ ስብሰባ ወይም ህዝብ ማወያየት አትችሉም የሚል አይነት ነገር ነው ያየ ነው። በጋራ ለምን ጠራችሁ አይነት ይመስላል የሚል ነገር አንጸባርቀዋል ጋዜጣዊ መግለጫቸው ላይ። በጋራ እንዳናካሂድ ነው ያደረጉን የሚል ምንድነው በዚህ ላይ ምላሽ ይወጡ?
እሱ ላይማ ተነጋግረን እኮ በአንድ ደብዳቤ የተለያየ ዓላማና ፕሮግራም ያለው ፓርቲ መርጅ እስካልተደረገ ድረስ
እስካልተዋሃዱ ወይ ግንባር እስካልፈጠሩ በምርጫ ቦርድ
ግንባር እስካልተፈጠሩና ከምርጫ ቦርድ አስፈላጊውን የምስክር ወረቀት እስካላገኙ ድረስ በዚህ አግባብ መጠየቅ አትችሉም። ጥያቄ አቅርበንላቸው ጥያቄያቸውን ተገቢ መሆኑንም አምነውበት የየግላቸውን ደብዳቤ እኮ አስገብተዋል። ከዛም በኋላ እኮ ያስገቡት ደብዳቤያቸው ላይ ሰማያዊ ፓርቲ ከመያዝ ጋር ነው የምናደርገው ብሎ ነው የጠየቀው። መያድ ደግሞ ከሰማያዊ ፓርቲ ጋር ነው የማደርገው ብሎ ነው የጠየቀው።
ያንን አልተቃወማችሁም እናንተ?
ሆኖ ግን አልተቃወምነውም ለየብቻው ስለጠየቀ። ግን ማሟላት የሚገባቸውን አስፈላጊ መስፈርት ባለማሟላታቸው ራሳቸው በመዘገየታቸውም ሊሆን ይችላል ራሳቸው በፈጠሩት ችግር ነው ራሳቸው ዝብዝባቸው ሊስተጓጎል ይቻለው እንጂ ከተማ አስተዳደሩ በዚህ ላይ የፈጠረባቸው ጫናም የለም የከለከላቸው ፈቃድም የለም።
ያስቸኳይ ጊዜ አዋጁ ጸንቶ በቆየባቸው ባለፉት 10 ወራት ፖለቲካዊ ስራ መስራት እንዳልቻሉ ሁለቱ ተቃዋሚ ፓርቲዎች በትናንትናው መግለጫ አስተውሰዋል። እሁድ በመብራት ኃይል አዳራሽ ሊካሄድ የነበረው ስብሰባም በተለያዩ ወቅታዊ ጉዳዮች ላይ አማራጭ ሐሳቦቻቸውን ጭምር የሚያቀርቡበት ይሆን እንደነበር ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እንድርን ለዘገባው እናመሰግናለን። በዩናይትድ ስቴትስ የቨርጂኒያ ከተማ ቻርልስቪል ከተማ ውስጥ ባለፈው ቅዳሜ የተነሳውን የህይወት መጥፋት ያስከተለ ሁከት የጫሩትን ኒዮናዚዎችና የነጭ የበላይነት አስተሳሰብ አራማጅ የሆኑትን ኩክላክስ ክላን በሚባል ቡድን አባላት ወንጀለኞችና ወንበዴዎች ናቸው ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ አውግዘዋቸዋል። እጅግ ከበዛ ግፊት በኋላም ቢሆን ፕሬዝዳንቱ እንዲህ የሁከተኞችን ስም ጠርተው ቢያወግዙም ዘገዩ በሚል የተነሳባቸው ወቀሳና ቁጣ የበረደ አይመስልም። በሌላ በኩል ደግሞ ቻርልስቪል ላይ የተካሄደውን የቀዳሚውን የነጭ ብሔረተኞች ሰልፍ እንደሚያወግዝና እንዲህ አይነቱን ለጥቃት የሚጋብዙ ጽንፈኛ ቅኝ ሐሳቦችን በሰላማዊ መንገድ ከሚቃወሙ ጎን እንደሚቆም የጀርመን መንግስት አስታውቋል። ሪፖርተሮቻችን ሮበርት ራፋኤል፣ ማይክል ባውደን እና ጄፍ ክለስተር ያጠናቀሯቸው ዘገባዎች አሉ። ሰለሞን ያቀርባቸዋል።
ቻርልስቪል ከተማ ውስጥ የተጠራሩት ነጭ የበላይ ነው ባዮች ኒዮናዚና በጥቁሮችና በአይሁድ ላይ ባላቸው የበረታ ንቀትና ጥላቻ ተመሳስለው ዘረኞቹ የታደሙበት ቡድን ኩክላክስ ክላን አባላት በምህጻር ኬኬኬ ይባላል የጠሩትን ስብሰባ ተቃውመው በወጡ ጸረ ዘረኝነት አስተሳሰብ ያላቸው ሌሎች ሰልፈኞች ላይ አንድ የመጀመሪያዎቹ አባል መኪና ነድቶባቸው አንዲት ሴት ገድሏል። ይህ ወንጀል የተፈጸመው በሁለቱ ተጻራሪ ሰልፈኞች መካከል ሙሉን ረፋድ የዘለቀ መቆራቆስና ትርምስ ከተካሄደ በኋላ ነው። ይህ የቻርልስቪል አጋጣሚና ትራጀዲ በመናገር ወይም ሐሳብንና እምነትን በመግለጽ ነጻነት በጥላቻና በጸብ ወንጀሎች መካከል ወሰኑ ያለው የት ነው የሚል የተጋጋለ ውይይት አጭሯል። ፕሬዚደንት ዶናልድ ትራምፕ እጅግ ዘገዩ የተባሉባቸውን ቃላት ሁለት ቀናት አሳልፈው ትናንት ተንፍሰዋቸዋል።
Racism is evil and those who cause violence in its name are criminals and thugs.
ዘረኝነት ክፉ ነው። እርሱን አንገበው ሁከትን የሚፈጥሩ ሁሉ ኬኬኬን ኒዮናዚዎችንና የነጭ የበላይነት አስተሳሰብ አራማጆችን እንዲሁም ሌሎችንም እኛ እንደ አሜሪካውያን ብርቃችን አድርገን ያዝነው ሁሉ የሚያጥወለውላቸው የጥላቻ ቡድኖች ወንጀለኞችና ወንበዴዎች ናቸው።
ምንም እንኳን ትራምፕ ተገፍተውም ቢሆን ሁለት ቀናትን አሳልፈውም ቢሆን እንዲህ አይነቱን የበረታ ሊባል የሚችል ውግዘት ቢያሰሙም ከወቃሾቻቸው የሚወርድባቸውን ቁጣ ለማለዘብ ወይም ለማብረድ የቻሉ አይመስልም። ትናንት ምሽት ላይ ኒውዮርክ ወደሚገኘው የግል መኖሪያ ቤታቸው ጎራ ለማለት አስበው ቢሄዱ የሚቃወማቸው ኒውዮርኬ በማለፊያቸው መንገዶች ግራና ቀኝ ሆኖ አላሳልፋለ የኔ ፕሬዚደንት አይደሉም ሐፍረት ሐፍረት እያለ እየጮኸ ያኔ ታዲያ አጀባቸው መንገድ ለማሳበር ተገደደ። የከትናንት በስቲያው ቅዳሜ ያ የነጭ በላይነት አስተሳሰብ ፈታይ ዘረኛ በመኪና ገጭቶ የገደላት የሐሳቡ ተቃዋሚ የሆነች የ32 ዓመት ዕድሜዋ ላይ ትገኝ የነበረች ነጭ ወጣት ሄደር ሄየር እናት ግን ሚስተር ትራምፕ ሁከትና ጥላቻን በማውገዛቸው አመስግነዋቸዋል። የሌላን እምነት መናቅና መጥላትንም የልጃቸውን ፈለግ ተከትለው እንደሚታገሉ ተናግረዋል። ወደ ቻርልስቪል የተጓዘው ባልደረባዬ ማይክል ብራውን የፕሬዚደንቱን የትናንት ውግዘት ተቀብለውላቸው እንደሆነ የከተማይቱን ነዋሪዎች እየተዘዋወረ ሲጠይቅ ነበር። ሲንቲያ ማንት እንብዛም ደስተኛ አትመስልም።
Either of you accept his condemnation today?
Oh, too little too late, I feel. I think, you know, he's a president who cares about what his public.
የዘገዩ ይመስለኛል። ሰው ስለ እርሳቸው ምን እንደሚያስብ የሚያስጨንቃቸው ፕሬዝዳንት እንደሆኑ ይስማኛል። አሁን ግን ከንግዲ ኦዲያ የእርሳቸው ተክለስብ እና በመላ ሀገሪቱ ህዝብ ስሜት መጎዳት ምክንያት የተበላሸ ይመስለኛል። እናም ቢያንስ ነገር ለማብረድ ያህል በሚል ብቅ ብለው አንድ ነገር ማለት እንዳለባቸው ስለተሰማቸው ተናገሩ።
ሄደር ሄርን በመግደሉና በሌሎች 20 ሰዎች ላይ የአካል ጉዳት በማድረሱ ተከሶ ችሎት ፊት የቀረበው የ20 ዓመት ወጣት ጄምስ ፊልድስ ጁኒየር የዋስትና መብት ተነፍጎት ተዘግቶበታል። ሁለተኛ ደረጃ የግድያና ሌሎችም ወንጀሎች ክስ ተመስርቶበታል። በሌላ በኩል ደግሞ የዩናይትድ ስቴትስ የፍትህ ሚኒስቴር በቅዳሜው ጉዳይ ላይ የሲቪል መብቶች ፌደራል ምርመራ ዶሴ ከፍቷል። ይህ በእንዲህ እንዳለ ጀርመን ዋና ከተማ በርሊን ላይ ትናንት በተጠራ ጋዜጣዊ መግለጫ ላይ የጀርመን ቻንስለር አንጌላ መርከል መንግስታቸው እነዚያን ዘረኛ ሰልፎች ከሚቃወሙት ጎን እንደሚሰለፍ ማስታወቃቸውን ቃል አቀባያቸው ስቴፈን ሴበርት ተናግረዋል።
Aber man muss sagen, auch abgesehen von diesem Attentat waren das absolut abstoßend.
ከዚህ ጥቃት ሌላ ግን በጽንፈኛ ቀኝ አክራሪዎች ሰልፍ ላይ የነበሩት ፍጹም ቀፋፊዎች እንደነበሩ መናገር ያስፈልጋል። የሚያስቆጣ ዘረኝነት፣ ጸረ ሴማዊነት፣ ጥላቻ ለመናገር በሚያስቸግር ሁኔታ ይንጸባረቁ ነበር። እንዲህ አይነት ንግግር፣ እንዲህ አይነት ትዕይንት መቼም የሚከሰት መቼ አስጠልይታ ነው። ይህ ደግሞ ቻንስለሯም የጀርመን መንግስትም በፖለቲካው መስክ ከሚያከናውኑት ተግባር ጋር ፍጹም የሚጻረር ነው። በመሆኑም እንዲህ አይነቶቹን ለጥቃት ተጋባዥ ጽንፈኛ ቀኝ ሐሳቦችን በሰላማዊ መንገድ ከሚቃወሙ ጎን አብረን እንቆማለን።
ለመሆኑ የመናገር ነጻነትና የጥላቻ ንግግር ወሰን ወይም ከዚህ በመለስ የሚባል ማካለያ ይኖራቸው ይሆን? ክርክሩ በመላ ዩናይትድ ስቴትስ የፖለቲካና ማህበራዊ ንግግሮች መድረኮች ላይ ተጧጡፏል።
የቀድሞው አንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና በጋዜጠኛ ኤልያስ ገብሩ በአስቸኳይ ጊዜ አዋጁ ስር ከታሰሩ ከዘጠኝ ወራት በኋላ ብር ዋስትና ከእስር ተለቀዋል። ጽዮን ግርማ የእስር ቤት ቆይታቸውን ምን እንደሚመስል ጠይቃቸዋለች። ኤልያስ ገብሩ ከሚያብራሩት ይጀምራሉ።
ያ ስምንት ቀን ሁለት የኛ መተምረን ነበር ይያዝ ነው አጣኝ ፈዳይል ጋር እኔ ከዚያ ተመልሼ በፍቃዱ ኃይል ያለ ሳቶ ነበር። በዚህ አስቸኳይ ጊዜ ስምንት ደቂቃ ብለን ተቃጥረን ነበርና እዛ ለተቀመጠንበት የደህንነት ኃይሎች መጥተው ያዙን። ከዛ ወደ ገርጂ ፖሊስ ጣቢያ ወሰዱን። እዛ ሶስት ቀን ቆየን። ከዛ ወደ ቦሌ ክፍለ ከተማ ፖሊስ መምሪያ ረጅሙን ሰዓት እዛ ያሳለፍነው። ከወራቶች በኋላ እኔም አናንያ ሶሪና ናይል ደግሞ ወደ ሶስት ጣቢያዎች ተበትነን ነበረ። አናንያ ወደ ካሳንቺስ ሄደ፣ ናይል ወደ ቄራ፣ እኔ ደግሞ ወደ ፖፑላሪ ፖሊስ ጣቢያ ነበር እንትን ያለ። አናንያ አልሞስት አራተኛ ወር ላይ ተፈታ። እኔና ናይል ድጋሚ ከተመለስን በኋላ ነው ስድስት ወር ከአስራ አምስት ቀን ከቆየ በኋላ ክስ የተመሰረተው ማለት ነው።
እስር ቤት ውስጥ የነበራችሁን ቆይታ ሲንገረን።
ያው እስር ቤት መጀመሪያ ገርጂ ፖሊስ ጣቢያ በጣም ሶስታችን ነጣጥለው ነበር ያሰሩን። ዳንኤል ብቻውን አንድ ክፍል ውስጥ፣ አናንያ አንድ ክፍል ውስጥ፣ እኔ ደግሞ እስረኞች የነበሩበት አንድ ክፍል። ሶስት ማረፊያ ቤቶች ነበሩ። ሶስታችን ለመናጠስ የተፈለገ ነው፣ ሁለቱን ለብቻ፣ እኔም ደግሞ ሰዎች ያሉበት ጋ ሲያሰርን፣ እሱን ከባድ ቦታ ነበር። ከዛ 24ን በአንድ ክፍል ውስጥ በጣም ብዙ ሰው ነበር። አንድ በጠባብ ክፍል ውስጥ እስከ 56 ሰው ሁሉ የሚደርስ አብረን የምታሰር ነበር። ያም ያው የሰው ብዛት አለ ነው የሚባል መቼም። ያም ደግሞ ለጤና ችግር ያጋልባል። እኔ በተለይ አፍንጫ ጭረሻውን ማሽተት እንኳን አይችልም። እዛ ከነበረው ችግር አኳያ ሕክምና ስትይ ዝም ብሎ ፔን ኪለር ነው የሚሰጡሽ። ያም እየከበደ እየከበደ መጥቶ አሁን ቶታሊ አፍንጫ ጥሩ መጥፎ ምሽታ አያሸትም። ሪፈርም ተጽፎልኝ ከሁለት ወር በኋላ ነው መሄድ የቻልኩት። ያው ሐኪሞች እንደነገሩኝ ከሆነ ውስጥ ላይ የበቀለ ስጋ እሱ ተቆርጦ መውጣት አለበት ብለው ያው ቀዶ ጥገና እንደሚያስፈልግ ነገሮኛል። የጨረር ሕክምና ወይ ከሁለት አንዱ አስፈላጊ እንደሆነ ነግረውኛል። ና ሕክምና ለማግኘት ችግርም ነበር። በቂ ሕክምና የሚነበቡ ነገሮች መግባት አይችሉም። ጋዜጣ አይገባም ነበር፣ መጽሐፍ አይገባም ነበረ። አንድ ሰው ሲታሰር ማግኘት የሚገባውን የሰብአዊ መብት እንኳን እንዳናገኝ የተደረገበት ሁኔታ አለ። ያው ክሊንደን ከሄድን በኋላ ደግሞ እዛም ከባድ ጊዜ ነበር። እውነት ለመናገር ከበተለይ ከቃጠሎ በኋላ ከበድ ይላል። ግማሽ ቀን ነው የሚጠየቀው። እያንዳንዱ እንቅስቃሴ በቃ በጥንቃቄ ነው ቁጥጥር የሚደረግበት። እኔና ዳንኤልም የነበርንበት ክፍል 80 ሴንቲሜትር ፍራሽ ላይ ለሁለት ነበር እንተኛ የነበረው።
ኤልያስ በጣም አመሰግናለሁ። ዳንኤል ሽበሽም እንደጠቀስከው አብረው ነው የታሰረው። እንደነገርከንም በአንድ ክፍል ውስጥ ነው የታሰራችሁት። እና ዳንኤል ምን ይመስላል የእስር ቤት ቆይታ?
ብዙ ኢትዮጵያ ውስጥ ላለፉት ለ26 ዓመታት በርካታ ዜጎች ታስሯል። በታሰሩ ቁጥር የሚደረስባቸውን ሰብአዊ መብት ወንጀሎችን ብዙ ጊዜ ተጽፏል። ብዙ እጅግ ብዙ ነገር ተብሏል። እና ያው አሁንም እንደቀጠለ ነው። ምሳ ንብራ ተባብለን እዛው እያለን ነው የያዙን። እና አያያዙ በጣም ይገርም ነው። ወደ 8 ደህንነት አባላት ናቸው፣ ክብር የለበሱ ናቸው መጥቶ የያዙን። ስምንቱም ሽጉጥ ታጥቀዋል እና ጆሮ ግንዳችን ላይ ነበር የደቀኑት። ግማሹ ከፊት ግማሹ ከጆሮ ግንድ ምናምን ደቀኑ። ፊታችን ያስቀምጥ ነው ሻንጣ፣ ሞባይል እና ሌሎች ንብረቶችን አነሱ። ቀጥለዋሉን መኪናቸው ላይ ጫኑ። ከዛ አስቀድሞ ኤልያስን ነበረ የወሰዱት። ከዛ እኔም ደግሞ በሌላ መኪና ጭማ ወሰዱ እና ወደ ገርጂ ፖሊስ ጣቢያ ነበረ የተወሰዱ ነው። ገርጂ ፖሊስ ጣቢያ ማታ ከምሽት በኋላ ነው ያደረሱን እና እኔ ተፈትየ ሲገባ ኤልያስ ተፈትሾ ወደ እስር ቤት እየገባ ነው ያገኘሁት እና ከዛ እሱንም ሰላም ብዬ የራስን ፍተሻ ሲገባ እዛ ጋ ነው በእድሜት እንግዲህ በጣም የደበደበኝ። እዛ ፖሊሶች ባሉበት ማለት ነው፣ የፖሊስ መኮንኖች፣ ተረኛ መኮንኖች፣ የሽፍት ኃላፊዎች፣ ጥበቃ ላይ ያሉ ፖሊስ አባላት ባሉበት ነበረ ይዞኝ የሄደ ደህንነት የደበደበኝ። በዚህ ምክንያት አሁን ግራ ጆሮዬን ነው ውስጥ ሳምብሩ ተበጥሷል። ያው በሐኪም የተረጋገጠ ነገር ነው። ኦፕራሲዮን ትደረጋለህ ብሎኛል። ያው የነሱ ሐኪም ማለት ነው። እና በዚህ አይነት ሁኔታ ነው እንግዲህ የተያዝኩት። ከዛ ቦሌ ለሶስት ቀናት ፍራሽ እንዳይገባ፣ ትራስ እንዳይገባ፣ ምግብ እንዳይገባ ሁሉ የከለከሉበት ሁኔታ ነበረ። በጣም አስቸጋሪ ጊዜ ነበር ያሳለፍ ነው። መረቱ የሚገርምት ነገር እኔ እንደገባው ወደ በሩ ሲገባ በሩ ላይ አንድ ጽሑፍ አንብቤ ነበር እና ምንድን ነው ጽሑፉ የሚለው ስለ አምራ ላይ የተጻፈ ጽሑፍ ነው። ደርግ ሆይ ማረኝ፣ ደርግ ሆይ ማረኝ የሚል ጽሑፍ አነበብኩ። ይሄ እስር ቤት በጣም አስቸጋሪ እስር ቤት ሳይሆን አይቀርም ብዬ ሳስብ ነበር እና በኋላ ከውጭ የደህንነቱ ስብል የለበሱ ሰዎች ጫና ፖሊሶችን እንድንረብሻቸው ድርትን አለ። ከኋላ
ዳንኤል፣ እስቲ በቂሊንጦ የነበረህን ቆይታ አጠር አድርገህ ንገረን።
ቂሊንጦን ያው ከዚህ በፊትም አውቀዋለሁ እና ብዙ ሰዎችም ተቀይረዋል። ለነገሩ አንዳንድ የሚያውቁን ስራተኞች አሉ፣ የፖሊስ አባላት አሉ። በጣም ከበፊት አልጋ ነበረን። አልጋ አሁን አውጥተዋል። አልጋ የለም። ተደራቢ አልጋ ላይ የሚተኛው ሰው በሙሉ መሬት ላይ ስለሚተኛ 80 ሳንቲሜትር ፍራሽ ላይ ነው ሁለት ሰው ተጣልቆ የሚተኛው። አንዳንድ ተራ በተራ የሚተኛበት ሁኔታ አለ። የተኛ ነው ሽንት ቤት ውስጥ ነው። በጣም አስቸጋሪ ሁኔታ ነው ያጋጠመን። በጣም
ዳንኤል፣ እንደጠቀስከው ከዚህ በፊትም ቂሊንጦን አውቀዋለሁ ብለሃል እና አሁን ምንድን ነው ምክንያቱ? አልጋ ወጥቶ ፍራሽ የሆነበትና ሰው በዛበት
ከቃጠሎ ጋር በተያያዘ ነው። አልጋ እስረኛ ጠግቧል የተባለው እንደዛ ነው የሰማሁት። ስለጠገበ ያው ይቀጣ አይነት ነገር ነው እና ምንድን ነው አሁን አልጋው ሲወጣ አልጋ ተደራቢ በላይኛው አልጋ ላይ የሚተኛ ሰው በሙሉ ወደ ታች ወደ መሬንትን ነው የሚወርደው። እንደገና አሁን ከአስቸኳይ ጊዜ አዋጅ ጋር በተያያዘ እጅግ በርካታ እስረኞች በተለይ ከኦሮሚያ ክልልና ከአዲስ አበባ እጅግ በርካታ እስረኞች ናቸው ወደዛ ወደ እስር ቤት የሚጎርፉትም። በየቀኑ ማአት እስረኛ ይገባል። ያ ነው እስረኛ ቦታ ጥበት በተረፈ ከጎንደር ከመተማ ከድንሻ ምናምን አካባቢ የሚመጡ ከአማራ ክልል የሚመጡ በርካታ እስረኞች አሉ። እነዛ እስረኞችም በየቀኑ ወደ ቂሊንጦ ይገባሉ። በዚህ ምክንያት ነው ያው ለጥበቱ ምክንያት የሆነው እና አልጋው አለመኖሩም የራሱ አስተዋጽኦ አበርክቷል። በየጊዜው በየታፈሰ ወደ እስር ቤት የሚወሰደው ሰው ቁጥር መብዛቱም የራሱ የሆነ አስተዋጽኦ አበርክቷል።
ወደ ኤልያስ ልመለስና ኤልያስ፣ ከእስር መፈታት በኋላ ህይወት ምን ይመስላል?
ከእስርም በፊት የነበረ ነገር አስቸጋሪ ነበር። ያው አንቺም ሀገር ውስጥ ሆነሽ ጋዜጠኝነት ስትሰሪ ታውቂዋለሽ እና የኢትዮጵያ ግል ሚዲያ ሁሉ በሾክና ሌሎች ላይ የታጠረ ነው። እያንዳንዱ በተለይ ህትመት ሚዲያ ላይ በግል ሚዲያ ላይ ሲሰሪ የነበሩትን ችግሮች ታውቂ ነገር ነው። ማስታወቂያ አይፈልግም፣ ማተያየት ችግር አለ፣ ብዙ ለማሳተም ያለው ውጣ ውረድ እንኳን ታውቂዋለሽ እና ተረጋጋ ህይወት እንኳን ኖሮ ህይወቱን በጋዜጠኝነት እንኳን እንዲመራ የማይፈቅድ ሲስተም ነው ለግል ሚዲያ የተቀመጠለት ማለት ነው። የአስቸጋሪ ነው። በአስቸጋሪ ሁኔታ ነበረ እየሰራን እዚህ የደረስ ነው እና ከእስር በኋላም ደግሞ ስመጪ ህይወትን እንደ አዲስ ነው የምትጀምሪ። እንደ አዲስ የሚያስፈልግሽ ነገር እንደ አዲስ ማዘጋጀት፣ በፊትም በችግር ውስጥ ነበር ይሰራ የነበረው። አሁን ደግሞ 9 ወር ከሆነም በኋላ ከእስርም ወጣሽ በኋላ በቃ እንደ አዲስ ህይወትን መጀመር ስላለብሽ እያንዳንዷን ቀን በትንሽም ቶን ህይወትሽን አስተካክለሽ ለመምራት በቅድስያ በሀሳብ በብክነት ውስጥ ነው የምታሳልፊው እና እኔ አሁን በውጥረት እያሳለፍኩ ነው ያለሁት። ያው ቅድም እንዳልኩሽ ህክምና ይህ ስለሚገባኝ የቤቱ ጉዳይ ካስተካከልኩኝ በኋላ ያው ሌላ ከነገ ወዲያ ደግሞ ወደ ህክምና ሄዳለሁ እያሉ እና ያው ከችግር ወደ ችግር ሽግግር ነው።
ዳንኤልስ ከእስር በኋላ አሁን ያለው ህይወትህ ምን ይመስላል?
አንደኛ ከዚህ በፊትም ለ2 ዓመታት እስር ቤት አጠቃላይ ያው ከባለፈው እስር ጀምሮ እስከ ዛሬ ድረስ ስራ ማጣት አለ። በተሰብ ኃላፊነት ይኖራል። እናት አባት፣ የሚታስተምራቸው የዘመድ ልጆች ሁሉ ይኖራሉ እና በዚህ አይነት ሁኔታ አሁን ስራ በኢትዮጵያ ውስጥ ተቃዋሚ የሆነች ስራ አግኝተሽ ሲኖር ከባድ ነው። አንደኛው ስራው ራሱ ያለው በእነሱ በስርዓቱ ቀንቀኝ በሆኑ ሰዎች እጅ ነው ስራው ያለው ራሱ ማለት ነው። ከባድ ነው ያለው ነገር እና ስራ አግኝቼ ህይወትን ለመምራትም አስቸጋሪ ሁኔታዎች አሉ። የሚያሰራ ሰው እንዴት አይነት ሰው ነው? በመንግስት መስሪያ ቤት፣ በኤንጂኦ፣ በሃይማኖት ድርጅት
ተቋማት ውስጥ ገብቶ ስራ ማግኘት እንደግል ህይወት በጣም አስቸጋሪ ይሆናል። ከሀገሪቱ ሁኔታ አንጻር ሁሉም ነገር በጣም ጥብቅ ነው። መንግስት አሁን ይደራደራለሁ፣ ምስተኞችን አስራለሁ ምናምን ይላል። ይህ ግን ጥፍር የመቁረጥ ያህል ነው። ጥፍር ከመላ አካልሽ ጥፍር ጫፍ የመቁረጥ ያህል ነው እና በጣም ፖለቲካው ጠቧል። በጣም የማሰብ የመጻፍ የመነጋገር ይሄ አሁን በኢቲቪ የምናያቸው ነገሮች እውነተኛ ነገር ነው ብዬ ለመቀበል ለኔ በጣም ይቸግረኛል። ከሀገርም አንጻር ከግል ህይወትም አንጻር ያው ከባድ ችግር ውስጥ እንዳለው ነው የሚሰማኝ።
ሁለታችሁንም በጣም አመሰግናለሁ ለሰጣችሁን ማብራሪያ። እግዚአብሔር ይስጥልኝ።
ከአዲስ አበባ ወደ ተጠናቀረ ሌላ ዘገባ እናልፋለን። አራቱ የኦሮሞ ፌዴራላዊ ኮንግሬስ አመራር አባላትን ጨምሮ የቀረበባቸውን ክስ እንዲከላከሉ የተበየነባቸው ተጠርጣሪዎች መከላከያ ምስክሮቻቸውን ዛሬ ማሰማት ጀመሩ። አቶ በቀለ ገርባ ለፍርድ ቤቱ በሰጡት ቃል ስልጣንን ከህገ መንግስታዊ ስርዓት ውጪ ለመያዝ ፍላጎትም ምኞትም ኖሯቸው እንደማያውቁ ተናግረዋል። መለስካቸው አመሃ ተከታትሎታል።
ነጉርሜሳ አያኖ በሚል መዝገብ አቃቤ ሕግ ከዓመት በፊት ክስ ያቀረበባቸው 17 ተጠርጣሪዎች የመከላከያ ምስክሮቻቸውን ቃል ማሰማት ጀመሩ። በተለይም ከትናንት አንስቶ አራቱም የኦፌኮ አመራር አባላት ማለትም አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባ ህጉ በሚፈቅደው መሰረት የየግላቸውን የተከሳሽነት ቃል ለፍርድ ቤቱ ሰጥተዋል። በዚሁ አኳያ አቶ በቀለ ገርባ እንደተመሰረተባቸው ክስ በአቃቤ ሕግ እንደ ማስረጃ የቀረበባቸውን የብሔራዊ መረጃና ደህንነት አገልግሎት በተለያዩ መንገዶች አግኝቻቸዋለሁ ያላቸውን ማስረጃዎች ያስተባብላል ያሉትን ቃል ሰጥተዋል። ከሰጡትም ቃል ከጠበቆቻቸው መካከል አቶ አብዱል ጀባር ሁሴን ያወሱት ህገ መንግስቱን በኃይል ለመናድ ተንቀሳቅሰው እንደማያውቁ የሚያመለክተውን ነበረ።
የኋላ ታሪካቸውን አንስተው እኔ መቼም ቢሆን የኋላ ታሪኬን ማድረጋቸው የነበሩ ነገሮችን ነገራቸው የነበሩ ነገሮችን በስልክም ቢሆን ከፓርቲው አባላት ጋር ማድረጋቸው ነገሮች በሰላማዊ ትግል ያለኝን እምነት የሚያንጸባርቁ ፈጽሞ ፈጽሞ ስልጣንን ከህገ መንግስታዊ ስርዓት ውጪ ለመያዝ የማልጥር ምኞትም እምነትም ያልነበረኝ ሰው ነኝ ብሎን የገለጹት
ይህ አባባላቸውን የሚያስረዳላቸውም ድርጊታቸው ጭምር እንደሆነ አቶ በቀለ ገርባ ማስረዳታቸውን ጠበቃቸው አቶ አብዱል ጀባር ሁሴን አውስተዋል።
ሰላማዊ ሰልፍ እየወጣ ነው ህዝቡ። ሰላማዊ ሰልፍ የሚወጣ ህዝብ ማክበር ያለበት ከብሔር ጋር ከሃይማኖት ጋር ይህ አንዱ የአንዱን ብሔር ሳይነካ ንብረት፣ የመንግስት የግለሰብ ንብረቶች ሳይጠፉ ሰው ቅሬታው መግለጽ አለበት እንጂ በምንም መልኩ ወደ ውገትና ብጥብጥ የሚያስገባ ቃልም አመራርም አልሰጠውም ብሎ ነው ቃላቸው የሚሰጡት።
አቶ ጉርሜሳ አያኑም በበኩላቸው በክስታቸው እንደተመለከተው እና የአቃቤ ሕግ ማስረጃ አስረድተዋል እንደተባለው ወደ ቡራዩ የሄዱት አመፅ ለመቀስቀስ ሳይሆን ህዝባዊ ስብሰባ ለማስፈቀድ የፓርቲያቸውን ደብዳቤ ለሚመለከተው የመንግስት አካል ሊያስገቡ እንደሄዱ ከፓርቲያቸውም ደንብና መመሪያ ውጭ ተንቀሳቅሰው እንደማያውቁ ማስረዳታቸውን ጠበቃው ተናግረዋል። በዛሬው ዕለትም ተከሳሾቹ ሁለት ምስክሮቻቸውን አሰምተዋል። ፍርድ ቤቱ ምስክሮቹን ለመስማት ከትናንት ነሐሴ 8 እስከ 12/2009 ዓ.ም ያሉትን ቀናት በቀጠሮ መያዙ አይዘነጋም። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት በእነ አቶ ጉርሜሳ አያኖ መዝገብ ከተከሰሱት 22 ሰዎች መካከል አምስቱን በነጻ ሲያሰናብት 17ቱን እንዲከላከሉ ብይን መስጠቱ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። አሁን ወደ ተከታዩ ሳምንታዊ ቅንብር ሐኪሙን ይጠይቁ።
አሉላ ሙያዊ ማብራሪያ የሚቀርብበትን የሚሽቱን ሐኪሙን ይጠይቁ ዝግጅት በቅድመ ስኳር በሽታ ላይ የሚያተኩር ነው። እንግዲህ ጥያቄው የኔም ሊሆነውና ቅድመ ስኳር በሽታ ምንድን ነው?
አዳነቻውን ትክክል ብለሻል። በቃል ከተባለው ባሻገር በርግጥም ምንነቱን ለመረዳት የሚጋብዝ ነገር ነው ወይም ቅድመ ስኳር በሽታ ምን ነው የሚለው ጥያቄ በብዙዎች ዘንድ ይቀርባል። ወዲሁም በሕክምናው ዓለም ከቅርብ ዓመታት ወዲህ በስፋት ትኩረት እየተሰጠ የመጣ እንደመሆኑ አዲስነትም አለው። ብዙ ጥያቄ ቢያጭር ትክክል ነው። ታዲያ አስተዋውቀ ነው ሊቀርብ ያልቻለ ዝግጅት ነው። ለቀረው ባለሙያን ነው የምናስከትለው። ወደዚያው እናምራ።
ይሄ በጣም ተጠምቶ ለምሳነሳ ያለው ቅድመ ስኳር በሽታ የሚባለው ነገር በቅርብ ጊዜ ታወቀ በሽታ ነው። ይሄም ከምን ጋር የተያዘ ነው የተባለ እንደሆነ ዋንኛው ምክንያት ሪፋይንድ ሹገር ወይንም እነኚህ ፕሮሰስድ የሆኑ ስኳሮች ምግብ ውስጥ መብዛትና ከዚህ ጋር ተያይዞ ደግሞ የህፃናት 18 ዓመት በታች ያሉ ልጆች ውፍረት ጋር የተያዘ ነው። ስለዚህ ዋንኛው የቅድመ ስኳር በሽታ ዋንኛው ምክንያት የህፃናት ውፍረት ወይንም ቻይልድሁድ ኦቢሲቲ
ከመጠን በላይ ክብደት ነው የሚሉን። ውፍረትን እንደው በልማድ ትንሽ ፈርጠም ማለትንም ስለምናስብ በህፃናት ላይ የሚታይ ከተገቢው በላይ የሆነ ክብደት ነው እየገለጹ ያሉት።
ትክክል ነው። እና ከዚህ ጋር ተያይዞ ደግሞ በአሁን ሰዓት ዓለም ላይ ያለ ችግር ነው። አሜሪካ ሀገር ነው ዋንኛው። አሜሪካ ሀገር ብትሆንም በአሁን ሰዓት ትልልቅ ከተማዎች ውስጥ እንደ አዲስ አበባ አይነት ያሉ ከተማዎች ውስጥ እንኳን የምናየው ነው። ብዙ የምንበላቸው ምግቦች በጣም በተለያዩ ኬሚካሎች የሆኑ ፕሮሰስድ እና ዋነኛው ደግሞ እነኚህ ነገሮች ፕሮሰስ ማድረጊያ ዋነኛው አስተዋጽኦ የሚያደርገው ስኳር ነው። እና እነኚህ ነገሮች የበዙባቸው ምግቦች ውፍረትን ይጨምራሉ እና ይሄ ቅድመ ስኳር የሚለውን ነገር ከፍ አድርገውታል። ቅድመ ስኳር የሚለውን በሽታ ይሄ ቅድመ ስኳር የሚባለው ነገር በሽታ አይደለም። ምንድን ነው? ምልክት ነው፣ ሁኔታ ነው። ማለት አንድ ሰው ደሙን ሲመረመር የስኳሩ ቁጥር ከመቶ እስከ 125 ከሆነ 125 ሚሊግራም ፐር ዴሲሊትር ከሆነ ያ የቅድመ ስኳር ምልክት ነው።
እስኪ ራሱ የዚህ ሁኔታ ህመም አይደለም ብለናል፣ ነገር ግን የህመም ደጃፍ ላይ የሚያደርስ ከስኳር በሽታ ጋራ ተዛምዶ የሚነሳ እንደመሆኑ ቀደም ብለው ደግሞ በመጠንም በሕክምና ምርመራ ሲደረግ የስኳር መጠን በደም ውስጥ በሚለካበት ዘዴ የተወሰነ ቁጥር ጠቅሰዋል። እስኪ ለአድማጮች ቀለል ለማድረግ ይሄ በደም ውስጥ የሚገኝ የስኳር መጠን ከፍ ማለት ነገር ግን ደግሞ በህመም የሚፈረጀው ውስጥ ያለ መግባትም ጭምር ይመስላል። ልክ ነው?
አዎ ልክ ነው። ትክክል ነው። ትክክል ነው። ይሄ ወደፊት የሚያመጡት ይሄ አንድ ሰው ስኳር በሽታ እንዳይዘው የሚደረግ ቅድመ ዝግጅትና ጥንቃቄ ነው። የቅድመ ስኳር በሽታ የሚባለው ነገር በሽታ አይደለም፣ ራሱ ነው። መድኃኒቱ ምንድን ነው? ጥንቃቄ ማድረግና የአንድን ሰው አኗኗር ዘዴ ሙሉ በሙሉ መቀየር ነው።
ዶክተር ዳንኤል፣ የስኳር በሽታ አይደለም ነገር ግን ምልክቶች ናቸው ወደዚያ ሊወስድ የሚችል አዝማሚያ መኖሩን፣ መንስኤውም በአብዛኛው በስፋት የሚታየው የአመጋገብ ሁኔታን የሚመለከት ጨምረው ገልጠዋል። በአጋጣሚ አንድ ሰው ለዚህ ተጋልጠሃል ቢባል እንደ ተረዳሁት እጅግ ከፍተኛ ቁጥር ያለው ወጣት በዚህ ሁኔታ ውስጥ የሚገኝ መሆኑ ይታወቃል። በአሁኑ ጊዜ ምን ማድረግ ይችላል አንድ ሰው ልክ ይህን ሲሰማ? እንደው እንደ መርዶ ተስፋ መቁረጥ አይደለም ነገር ግን መከላከል የሚቻልና ሊለወጥ የሚችል ነው ብለዋል። ምን ማድረግ ይጠበቅበታል?
ጥሩ ጥያቄ ነው። ለእሱ ምንድን ቅድመ ዝግጅቱ? ልክ እንደ ደም ግፊት፣ አሁን ለምሳሌ ማንኛውም ሰው የደም ግፊት ማሽን ገዝቶ ከማንኛውም ሱቅ እንኳን እዚህ አገራችን ኢትዮጵያም አንድ ሰው ይችላል ደም ግፊቱን መለካት። ልክ እንደዛ ማድረግ እንደሚቻለው የስኳርንም የአንድ ሰውም ስኳር እንደዚሁ መለካት ይቻላል። እና እንዴት ነው የሚለካው? ያ ነገር ማሽኑ ይገዛል፣ ትንሽ ውድ ሊሆን ይችላል እሱ። አለበለዛም ማንኛውም የጤና ክሊኒክ እና የጤና ጣቢያ ያንን ሰው ለክቶ የአንድን ሰው ስኳር ምን እንደሆነ መነገር ይችላል። ብዙ ጊዜ ስኳር ሲለካ ያ ምግብ መብላት የለበትም አንድ ሰው ቢያንስ አንድ ለስድስት ሰዓት ምንም አይነት ምግብ ወይ ውሃ። እና ያ ስኳር ሲለካ በባዶ ሆድ ቁጥሩ ከመቶ እስከ 125 ከሆነ ያ ሰው ቅድመ ስኳር በሽታ አለበት ማለት ነው። እና የዛ ያ ሰው የሙሉ ለሙሉ ስኳር በሽታ የመያዙ ድሉ በየአመቱ በ10% ይጨምራል የህይወቱን አኗኗር ዘዴ ካልቀየረ። እንዳልከው አንተ እነኚህ ምንድን ናቸው? ይሄንን ነገር ወደ ስኳር በሽታ እንዳይሆን ማድረግ የሚቻል የተባለ ነው። ወላጆች ያው ልጆቻቸው የሚበሉትን ነገር በጣም ማተኮር አለባቸው፣
መከታተል አለባቸው።
እኔ ትዝ ይለኛል ድሮ ስናደግ ብዙ ስኳር መብላት ስኳር በሽታ ያመጣም የሚባሉ አባባሎች አሉ። ይሄ ከእውነት የራቀ ነገር ነው። ምክንያቱም አንድ ሰው ለምሳሌ በሻይ ማንካ አንድ ኖርማል አደልት የሆነ ሰው የአቨሬጅ የቀን የሚፈቀድልን ስኳር
መጠኑ
ከአንድ መጠኑ 9 የሻይ ማንኪያ ነው። እንዴ በአማካኙ ማለት እንግዲህ አንድ የሻይ ማንኪያ ወደ 4 ግራም ስኳር ነው ያለው ማለት 9 ጊዜ እንግዲህ 4 ስታባዛ ስንት መሆኑ ነው?
36
እስከ 40 ግራም ነው በቀን አንድ ሰው የሚፈቀድለት። አንድ ኮካኮላ ካን ብትጠጣ ያቺ አንድ ኮካኮላ ካኗ እሷ ራሷ ብቻዋን ከ30 በላይ ግራም ስኳር ነው ያላት። ስለዚህ የቀኑ ስኳር ፍንትንህን አሟልተሃል ማለት ነው። ለምሳሌ አክል ነው ይሄን ነገር እንዴት ቀላል እንደሆነ ከመጣግባብ በላይ እንደኚ በፋብሪካ የፕሮሰስ የሆነ ስኳር መመገብ በጣም እጅግ በጣም ቀላል የሆነ ነገር ነው። ሁሉም ምናየው ምግብ ሁሉ በየግሮሰሪ በየሬስቶራንት በየምኑ ስኳር ያለበት ነውና ይሄ በጣም ጥንቃቄ ጠይቃል። እንደ ድሮ አይደለም አሁን። በድሮ ጊዜ አገራችን ሁሉ ነገር ብትን ነው ፕሮሰስ አይደለም። ስለዚህ የስኳሩ መጠን ያነሰ ነበር። ግን አሁን ያ አይደለም። ያው ከስልጣን ጋር የመጣ ችግር ነው ይሄ የስኳር በሽታ።
በተፈጥሮ የሚገኙ የጓሮ አትክልት ሰብልም ይሁን እንዳለ በተፈጥሮ ያለውን ነገር እንመገባለን። ስኳር ቢኖረው እንዲህ በሚያስፈራ መጠን በፋብሪካ ፕሮሰስ ተደርገው እንደሚሰሩት አይደለም ነው የሚሉን።
ትክክል። ያምናም እነኛ ስኳሮች አብዛኛዎቹ በደም ዘዋወራችን ስለማይገቡ እንደ ኮካኮላዋ ጥቅማቸው የበዛ ከጉዳታቸው። ለምሳሌ ደግሞ ሌላው ትልቁ የህፃናት ውፍረት የጨመረው አሜሪካን ሀገር ውስጥ እና የተለያዩ ትልልቅ ከተማዎች ውስጥ እንደ አዲስ አበባ አይነት ከተማዎች ውስጥ ስኳር የገባባቸው መጠጦች ይባላሉ። እነኚህ ኮካኮላ መሆን የለባቸውም። አንዳንድ ጊዜ ሰው ጤነኛ የሆነ ይመስለዋል። ለምሳሌ እንደ ፍራፍሬ ጭማቂዎች ይወሰድ። እነኚህ ሁሉ ለጤና ጠንቅ ናቸው በእኔ አመለካከት። እንግዲህ ይሄ በሳይንሱም የተመዘገበላቸው ናቸው። ምክንያቱም አንድ ሰው አንድ ብርቱካን ቢበላ ይሻለዋል የብርቱካን ጭማቂ ከሚጠጣ። ምክንያቱም ብርቱካን ጭማቂ ውስጥ ያለው ስኳር እጅግ በጣም ከፍ ያለ ነው ከአንድ ብርቱካን። አንድ ብርቱካን ጭማቂ ለመስራት አንድ 3-4 ብርቱካን ያስፈልግ ይሆናል። እርግጥ ነው ንጥረ ነገሮችም አሉት፣ ግን የስኳሩ መጠን ከጊዜ ሂደት በኋላ ውፍረትን ይጨምራል እና የአንድን ሰው የስኳር በሽታ የመያዝ እድል በዛው ልክ ይጨምራል። ስለዚህ ያው አንድ ሰው ቅድመ ስኳር ሳለብ ከተባለ ማለት ያ ቁጥሩ ከመቶ እስከ 125 ጥንቃቄ ማድረግ ያለባቸው ነገሮች ምንድን ነው? ምግብ ላይ ነው። ምግብና የእንቅስቃሴ ፈሳሽ ነገሮች መቀነስ፣ በተለይ ስኳር ያለባቸው ነገሮች እንደ ጣፋጭ መጠጦች እንደ ኮካኮላ፣ የፍራፍሬ ጭማቂዎች እነሱ መቀነስ፣ ፕሮሰስ ምግብ ላለመብላት መሞከር፣ በተቻለ መጠን ቅጠላ ቅጠል ፍራፍሬ ላይ ማዘውተር፣ የጾም ምግብ ነገሮች ለምሳሌ ማለት እና የአካል እንቅስቃሴ።
ዶክተር ዳንኤል እናመሰግናለን። አድማጮች ውይይቱ ወይም ቃለ ምልልሱ ይቀጥላል። አቶ ዳንኤል ሽበሺ በሚቀጥለው ሳምንት ይመለሳሉ።
የዛሬ የንግድና ምጣኔ ሀብት ዝግጅት እንግዳ በማህበረሰቧ ያሉ ችግሮችና ጤና መፍትሄና በዚያ ዙሪያ ደግሞ የንግድ ሀሳብ አበልጽጋ በስራ ላይ ተሰማርታለች። ድንች መሰል ተክል ነው የሀሳቡ መነሻ። ካሳባ ይባላል። በተለያዩ የአፍሪካና የካሪቢያን እንዲሁም በዓለም ዙሪያ ለምግብነት ይውላል። ናኦሚ መሐመድ ካሳባ በደቡብ ክልል በስፋት ለአጥርነት ሲውል ተመልክታ ካሳባን ለመድኃኒት ቅመምና ለጨርቃ ጨርቅ ስራ ለማዋል አሰበችና ወደ ስራ ገባች። ለንግድና ምጣኔ ሀብት አዘጋጅ ሄኖክ ሰማግዜር አብራርታለች። ወደ ውይይቱ እንለፍ።
ስሜ ናዊ ማመድ ይባላል። የጀመርኩት የስራ አይነት ምንድን ነው? የስታርች ወይም የሚባል ከካዛባ ከሚባል አንድ የእህል አይነት አለ። ከሱ ስታርችን ለማምረት ነው። እና ይህ ስታርች የሚባለው ጥሬ እቃ በተለይ ጨርቃጨርቅ አምራቾች ይፈልጉታል። በጣም ፋርማሲካል ውስጥ የሚሰሩ የሕክምና እንትን ውስጥ የሚሰሩትን በሙሉ ይፈልጉታል። እና አላማችን ምንድን ነው? የሚመጡትን ጥሬ እቃዎች በሙሉ ከውጭ ሲመጣ ጥሬ እቃ ኳል ያው አይነት ላይም ጥያቄ አለ፣ ብዛት ላይ ጥያቄ አለ። በዛ ላይም በሚፈለገው አይነት መጠንና ቦታ ጊዜ አይገኝም። ስለዚህ ያንን እነዛን ችግሮች ለመተው ነው አንደኛ። ሁለተኛ ነገር ከገበሬው ጋር አንድ ላይ በመስራት አሁን አገራችን እንግዲህ እያደገች ነው ያለችው። ብዙ ኢንዱስትሪዎች እየተገነቡ ነው ያሉት፣ ብዙ ፋብሪካዎች እየተገነቡ ነው ያሉት እና እነሱን ያማከለ ገበሬውን ከኢንዱስትሪ ከሚሰራው ጋር አንድ ላይ በማድረግ የተለያዩ ጥሬ እቃዎችን አገር ውስጥ ለማምረት ነው ዋናው አላማችን።
ካሳቫ የት አካባቢ ነው ኢትዮጵያ ውስጥ የሚበቅለው? ለሚከታተሉንም ለማብራራት ያህል ልክ እንደ ድንች ከስር የሚበቅል ሰብል ነው። በኢትዮጵያ ቤት አካባቢዎች ነው የሚገኘው። ኃይል ሰጪ ነው። በአንድ በኩል ቃጫም አለው ለጨርቃ ጨርቅ ያሰብሽው እሱ ነው።
ምንድነው በደቡብ ክፍል ውስጥ ነው በደንብ የሚገኘው። በደጋምቢላ ስልጤ ዞን ውስጥ ነው የሚገኛል በብዛት ማለት ነው። እና አሁን እዛ እንዲሁም እንደ እህል ምግብነት በጣም የተለያዩ ትሬኒንጎችን በማግኘተው ወደ ምግብነት የመቀየር እንዴት መቀየር እንደሚችሉ ቀይረውስ ምኑ ነው እንዴት መብራት እንዳለባቸው ብዙ ስልጠናዎችን እያገኙ ብዙዎቹ ከግለሰብ ከቤተሰብ እንደ ምግብ ከመጠቀም ባሻገር ብዙ ነገር ወደ ንግዱም ዓለም እየገቡበት ነው ያሉት። ግን ብዙ እንደ ምግብነት እየታየ አይደለም አሁን ያለው። ያንን ልምድ በደንብ አላገኘንም እና እኛ አሁን እየሰራንበት ያለው ስልጤ ዞን ውስጥ ነው። ከገበሬዎች ጋር አንድ ላይ በመጣመት ይሄንን ተክል በመትከል ከዛም ባሻገር ወደ ቤተሰብ እህልነት ሊጠቀሙ ይችላሉ። እኛም ከነሱ በመቀበል ደግሞ የተለያዩ እነዚህ ያሉት ስታርች ተመሳሳይ ጥሬ እቃዎች በመስራት እንደገና ደግሞ የቀረውን ደግሞ ላላቸው ካችስ ምናምንም በሙሉ እንደ ጥሬ እቃነት ለፈርቲላይዘር እንዲጠቀሙት ይሆናል ማለት ነው። ብዙ ብዙ ሁለገብ የሆነ ያለው እህል ነው እና
ማህበረሰቡ ጋር እንግዲህ ነበረ ያበቅሉት ነበረ። ለምን ነበር የሚጠቀሙበት በፊት?
እኛ ያጋጠመን እንደ አጥርነት ሲጠቀሙት ነው። ያው ሁሉንም ማጠቃለል አልፈልግም። ያው ይህንበት እና ሪሰርች ያደረግንበት ቦታ ግን እንደ አጥርነት ነው የሚጠቀሙት። ምክንያቱም እንደ ሸንበቆ በጣም ያድጋል ወደ ላይ። ግንዱም ትልቅ ነው፣ ቅጠሎቹም ሰፊዎች ናቸው እና እንደ አጥርነት ነው የሚጠቀሙት
እንጂ ስሩን ቆፍሮ የሚበላ ሰው
አልነበረም። እና ያንንም አማክለን ነው አሁን ያንን የህብረተሰቡን አስተሳሰብ ለመቀየርም ከዛም አልፎ በእህልነት መጠቀም እንደሚችል ለማሳወቅም በተለይ ከገበሬው ጋር ያለውን ግንኙነት በጣም አቆራኝተን ይህንን እንዲያውቀውና ይህን እንደዚህም እንዳለ በመገንዘብ የበለጠ ግብርናው ሂደቱን ለመስራት
እናንተ ናችሁ የምታመርቱት ወይስ ገበሬዎቹ ናቸው የሚያመርቱት? ከእናንተ ጋር በመተባበር
እህሉን እነሱ ገበሬው ነው የሚያመርተው፣ እኛ እህሉን ከነሱ በመቀበል ስካርቱንና የቀሩትን ምንጥሬ እቃዎች ለማምረት ነው እንግዲህ አሁን ዝግጅት ላይ ያለ ነው ማለት ነው።
እንግዲህ በቀዳችሁ ምን ያህል ገበሬዎች ሊጠቀሙ ይችላሉ? እንደዚሁም ደግሞ የገቢ ምንጫቸውን ሊያጠናክሩ ይችላሉ?
አሁን ያሉት እንግዲህ በተለያየ አምዞን ያለው በስልጤ ዞን ውስጥ ከአምስት ውስጥ በተለያዩ ቢያንስ ከእያንዳንዳቸው ውስጥ 20 እና 25 ያሉ ገበሬዎች ይገኛሉ። አላማችን ያው ወደ 100 ካሉት ገበሬዎች ጋር አንድ ላይ በመስራት ምክንያቱም በስፋት ነው የምንፈልገው። የምናመርተው ያሰመ ጥሬ እቃ አንድ ብቻ አይደለም፣ ወደ 8 እስከ 12 ያሉ ጥሬ እቃዎችን እንደ ሂደቱ እያየን ለማምረት ነው አላማችንና አሁን ምንድነው ያንን ጥሬ እቃ ለማግኘት ብዙ እህል ስለሚያስፈልገን ቢያንስ ከመቶ ካሉ ገበሬዎች ጋር ለመስራት ነው አላማችን እና ቅድ አድርገን ይት ነው።
ለአጭር ጊዜ ያላችሁ ቅድ ምን እንደሚመስል የንግዱን ስራ ደግሞ ተግባራዊ ለማድረግ የፈጀባችሁ ጊዜ፣ አቅም፣ ስልትም ያስፈልገዋል እና እንዴት እንዳዋቀራችሁ ትግለሽ?
ቢያንስ ለአንድ አመት ያህል ሪሰርቾችን ሰርተናል። እነዚህ ጨርቃጨርቅ ፋብሪካዎች ይችላሉ ምን ይፈልጋሉ፣ ምን አይነት ጥሬ እቃ የሚፈልጉት የሚለውን ተነስተን አሁን በትንሹ ለመጀመርና ያለውን ማርኬትን አብረን እኩል ለማስኬድ ነው የፈለግነው እና አሁን አንዱ አላማችን እስታርቹ ላይ ብቻ ነው ሙሉ እንትናችን።
እስታርቹ ወዴት ነው የሚሄደው?
እስታርቹ ጨርቃጨርቅ ፋብሪካዎች እስታርቹን ይፈልጉታል፣ እንደ ብሊቸር አድርገው የማንጣት ይጠቀሙበታል። ፋርማሲቲካል ደግሞ ያሉት እንደ ማጣበቂያ ነው፣ ባይንደር ነው የሚባለው። እንትኑ ግን ባይንድ ያደርጋል ኬሚካል፣ እነዚህ የሚሰሩትን ሜዲሲኖች ባይንድ ያደርግላቸዋል እና አንድ ይፈልጋል። ቀጣዩ ደግሞ ማጣበቂያዎች ነው፣ ካርቶን ሊሆን ይችላል፣ የተለያዩ ወረቀቶች እንደ ግሉ የሚሰሩት ከዚህ ከስታርች ከሚባለው ጥሬ እቃ ነው። ግን ይቀጥላል። አዴሲቭ ምናምን የተባለ ብዙ ወደ 12 ስታርችን በመጠቀም እንደ ጥሬ እቃነት 12 የተለያዩ ምርቶችን ማምረት ይቻላል። እስከ ባዮኤታኖል ድረስ በመሄድ ማለት ነው ትልቁን ኤነርጂ ማግኘት እንችላለን ከዚህ ከስታርች ማለት ነው። እና አንድ ላይ ያያይዘን እንግዲህ ሀገራችን ለማስፋት ነው። በኢንዱስትሪው በኩል ባለው በጣም አስፍተን ጥሩ የሀገር ውስጥ ምርት ከሀገራችን ሰርፎ ደግሞ እኛም ወደ ውጪ ኤክስፖርት የምናደርግበትን መንገድም በዛው ማስተካከል የምንችልበት ነው ትልቁ እንግዲህ አላማችን ማለት ነው።
እንግዲህ በዚህ በማንዴላ ዋሽንግተን መርሃ ግብር ላለፉት 6 ሳምንታት በርካታዎቻችሁ በተለያዩ የትምህርት ተቋማት ቆይታችኋል። ያንቺ ቆይታ የት ነበር የነበረው?
እኔ የነበርኩት ኢንዲያና ስቴት ነው፣ ፐርዱ የሚባል ዩኒቨርሲቲ ነው። ዩኒቨርሲቲው አግሪካልቸር እና ኢንጂነሪንግን ያጣመረ ዩኒቨርሲቲ ነው። ሁለቱንም የሁለቱም
የትምህርት ምን ተመለከትሽ? አሰራር ሂደቶች፣ እንደዚሁም ደግሞ መሰረተ ልማቶች፣ የገንዘብ መሰረተ ልማት፣
ትጋት ያላቸው ጥንካሬ ማንኛውንም ችግር ለመፍታት ማድረግ እንደሚቻል እና ያንን መፍታት አንድ ነገር ሀሳብና ትኩረት ከሰጠኸው መፍታት እንደምትችል ነው። እና ያለንን ችግርም እንዳለ ሆኖ ያንን ነገር ለመቅረፍ ባለን ሪሶርስ ተጠቅመን ባለንን ችግር መፍታት እንደምንችል ነው ከነሱ ትልቁ የተማርኩት ነገር። እና የስራ ያላቸው አስተሳሰብና ጥንካሬ በጣም ትልቅ እሱን ነው እንዳሳየን የመጣ ነው።
በጣም ነው የማመሰግነው። መልካም እድል በምትሰሪው ስራ። ተሳክቶልሽ ደግሞ ሰፊ የሀገር ውስጥ ገበያ እንደዚሁም የውጭ ገበያ ድርሻን ተቆጣጥረሽ የምንወያይ አድርገን በጣም አመሰግናለሁ። ሀሳብሽን ስላካፈልሽ
ልኝ አክብርልኝ አመሰግናለሁ።
አድማጮች አሁን አንድ ዘግይቶ የደረሰን ዜና እናነባለን። የኢትዮጵያ መንግስት በተለያዩ ቁልፍ የዓለም አካባቢዎች አዳዲስ አምባሳደሮችን ሾመ። በዚህም መሰረት በውጭ ጉዳይ መስሪያ ቤትና በጠቅላይ ሚኒስትር አማካሪነት ሲሰሩ የቆዩት አምባሳደር ብርሃነ ገብረ ክርስቶስ የቻይና አምባሳደር ሲሆኑ ለረጅም ጊዜ በዋሽንግተን ዲሲ የዩናይትድ ስቴትስ አምባሳደር ሆነው ያገለገሉትን ግርማ ብሩን ጠርታ አቶ ካሳ ተክለ ብርሃንን ሾማለች። የቀድሞ ምክትል ጠቅላይ ሚኒስትር አስቴር ማሞ ወደ ካናዳ፣ የቀድሞ የፌዴራል ጉዳዮችና የትምህርት ሚኒስትር ዶክተር ሽፈራው ተክለ ማርያም ወደ ደቡብ አፍሪካ ተልከዋል። የአውሮፓ ዲፕሎማሲን እንዲያስተባብሩ በቤልጂክ ብራሰልስ የተሾሙት ደግሞ የቀድሞ ኮሚኒኬሽንስ ጉዳዮች ሚኒስትር ዴታ አቶ እውነቱ ብላታ ናቸው። በምርጫ 2007 ዓ.ም የኢትዮጵያ ምርጫ ቦርድ ኃላፊ የነበሩ ፕሮፌሰር መርጋ በቃና የኢትዮጵያ መንግስትን ወክለው በስቶክሆልም ስዊድን እንደሚያገለግሉ የውጭ ጉዳይ ሚኒስቴር በፌስቡክ አስታውቋል። የአምባሳደር ሹመት በፕሬዝዳንት ሙላቱ ተሾመ መጽደቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል።
የአማርኛው ፕሮግራማችን እዚህ ላይ አበቃ። የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም፣ ደህና ደሩ።